የእስራኤል የመከላከያ ሚኒስትር ጋላንት ሂዝቦላን በዲፕሎማሲ እንዲታገሉት ዩናይትድ ስቴትስ ጥሪ አቀረበች። የእስራኤል የመከላከያ ሚኒስትር ዮአፍ ጋላንት ትላንት ማክሰኞ በዋሽንግተን ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ጋር ተወያይተዋል። ቀደም ብሎ ሰኞ ዕለት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመከላከያ ሚኒስትር ጋላንት ጋዛ ውስጥ ከሐማስ ጋር የሚካሄደው ጦርነት እንዳይስፋፋ እንዲከላከሉ አስጠንቅቀዋል። የአሜሪካ ድምጽ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ተጨማሪ አላት። ቆንጅታየ ታቀርበዋለች።
በእስራኤልና በሊባኖስ ድንበር ላይ የከባድ መሳሪያ ድብደባው እየጨመረ መሄዱ ሰፋ ያለ ክልላዊ ግጭት ይቀሰቅስ ይሆናል የሚለውን ስጋት አባብሶታል። ትናንት ማክሰኞ የእስራኤል የመከላከያ ሚኒስትር ዮአብ ጋላንት በዋሽንግተን ስብሰባዎቻቸውን የቀጠሉ ሲሆን በፔንታገን ከዩናይትድ ስቴትሱ የመከላከያ ሚኒስትር ሎይድ ኦስተን ጋር ተወያይተዋል። ኦስተን ለግጭቱ ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ አቅርበዋል።
Hezbollah's provocations threaten to drag the Israeli and Lebanese people into a war that they do not want.
Hezbollah የሚፈጽመው የትንኮሳ አድራጎት የእስራኤልና የሊባኖስን ህዝብ ወደማይፈልጉት ጦርነት ውስጥ ጎትቶ ሊያስገባ ይችላል የሚል ስጋት የሚደቅን ጉዳይ ነው። እንዲህ ያለው ጦርነት ደግሞ ሊባኖስን ለከባድ አደጋ ይዳርጋታል። ንጹሃን እስራኤላውያንና ሊባኖሳውያን ሰላማዊ ሰዎችንም በጣም ይጎዳል።
ጋላንት በበኩላቸው እስራኤል መላውን የመካከለኛ ምስራቅ የሚነካ አንድምታ የሚያስከትል መስቀለኛ መንገድ ላይ እንደምትገኝ ተናግረዋል።
In the north, we are determined to establish security.
በሰሜኑ በኩል ጸጥታውን ለማስከበር በአካባቢው በተጨባጭ የሚታየውን ሁኔታ ቀይረን ማህበረሰቦቻችን ደህንነታቸው ተጠብቆ ወደ ቤታቸው እንዲገቡ ለማድረግ ቁርጠኞች ነን።
ሐማስ በስምንት ወራት የቀጠለውን ግጭት የሚያስቆም ጊዜያዊ የተኩስ አቁም እንዲደረግ ያቀረበውን ጥያቄ እስራኤል ውድቅ አድርጋለች። አንድ ተንታኝ ለቪኦኤ እንደተናገሩት ታዲያ ዩናይትድ ስቴትስ ድርድሮቹን በቀጠለችበት በዚህ ወቅት ጋላንት ቁልፍ ያገናኝነት ሚና ይኖራቸዋል። ራን ፕሮጀክት ኤር ፎርስ በተባለ የመርምር ተቋም የስትራቴጂና የርዕዮተ ዓለማዊ መርሆች ጉዳይ ፕሮግራም ዳይሬክተሩ ራፋኤል ኮሆን ያስረዳሉ።
And the Biden administration has generally seen Defense Minister Gallant as a actual ally in this endeavor.
የባይደን አስተዳደር በአጠቃላይ የመከላከያ ሚኒስትር ጋላንትን በዚህ ጥረት ውስጥ በእውነተኛ አጋርነት አይቷቸዋል። ጋላንትም የራሳቸውን የድህረ ጦርነት እቅድ ከወራት በፊት አሳውቀዋል። የኔታንያሁ አስተዳደር ይሁንታ አልሰጠላቸውም። ሚኒስትር ኦስትንና ሚኒስትር ብሊንከን ጋላንትን ፈቃደኛ አጋር እንደሚሆናቸው ያመኑ ይመስለኛል። ያ ደግሞ ከኔታንያሁ መንግስት ጋር ለመነጋገር በአገናኝነት ሊጠቅም ይችላል።
ጦርነቱ የተጀመረው እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 ቀን ሐማስ እስራኤል ውስጥ ባደረሰው ድንገተኛ ጥቃት 1200 ሰዎችን ከገደለና ወደ 240 የሚሆኑ ሌሎች ሰዎችን አግቶ ከወሰደ በኋላ ነው። የጋዛ የጤና ሚኒስቴር ሲቪሎችንና ተዋጊዎችን ሳይለይ በሰጠው አሃዝ ግጭቱ ከተጀመረ ወዲህ ከ37000 በላይ ፍልስጤማውያን እንደተገደሉ አመልክቷል። ትናንት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ባለስልጣን የሆኑት ያስሚና ጉዌርዳ የጋዛ ሁኔታ እጅግ አደገኛ እንደሆነ ገልጸው አስጠንቅቀዋል።
None of them have living conditions.
አንድም ለመኖር አመቺ የሆነ ቦታ የለም። ቀረብ ብለን ከተመለከተን ሁሉም ሰው እጅግ ከባድ በሆነ ሁኔታ ውስጥ ህይወቱን እንደምንም እያቆየን ያለው በጣም አደገኛ ሁኔታ ነው ያለው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት በሰጠው መግለጫም ወደ ጋዛ በየብስ ተከታትለው የሚጓዙ እርዳታ የጫኑ ተሽከርካሪዎች ብዙዎቹ በወንጀለኞች ኢላማ ስለሚደረጉ ለሲቪሉ ህዝብ እየደረሱ እንዳልሆነ አመልክቷል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማቲው ሚለር ሲናገሩ
The work remains ongoing. The situation is still incredibly dire. We need to continue to get more humanitarian assistance into the north.
ስራውን እንደቀጠለ ነው። ሁኔታው አሁንም እጅግ በጣም አስከፊ ነው። ወደ ሰሜኑ አካባቢ ተጨማሪ ሰብአዊ እርዳታ ለማስገባት ጥረት ማድረጋችንን መቀጠል አለብን። በርግጥም ደግሞ በደቡብ አካባቢ ላለው መጓተት አንዳንድ ቦታ ለሚታየው የኋሊት መንሽራተት መፍትሄ መፈለግ ይኖርብናል።
የጋዛን ህዝብ መከራ ለማክተም ብቸኛው አስተማማኝ መንገድ የጦርነቱ መቆም መሆኑን ሚለር አክለው አሳስበዋል።